ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወዳድማቾቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት ሰው በሆነው ተፈጥሮ ሞቶ የተነሳው ጌታ በተነሳበት የሰው ባህሪው ስለ ሰው ልጆች በሰማይ ይታያል የሚል ነው። ይህ ትምህርት ካለፈው የሚቀጥል ሲሆን የማነሳቸው ነጥቦች በሙሉ ካለፈው ትምህርት ጋር እጅግ በጣም የተያያዙ ናቸው። ውድ አድማጮች የእግዚአብሔር ቃል በዘጸአት ምዕራፍ 28 ቁጥር 29 ላይ አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች በፍርዱ በደረት ኪስ ውስጥ በልቡ ላይ ይሸከም ይላል። ባለፈው ሳምንት የነፍሳችን መልህቅ ነው ሆኖ ያየነው ኢየሱስ ክርስቶስ ወደ መጋረጃው የገባው ጌታ ሞቶ ከተነሳ በኋላ በሰማይ ስለኛ የሚታይ እንደሆነ አስተምሬያለሁ። መርከቦች መልህቆቻቸውን በባህር ውስጥ ይጥላሉ። መልህቁ በነፋስ ኃይል ተገፍተው ከስፍራቸው እንዳይሄዱ እንዲቆዩ የሚጠብቃቸው መጠበቂያ ነው። በክርስቶስ ለሚያምኑ ሁሉ ነፍሳቸው የምትጠበቅበት መልህቅ ያለው በሰማይ ነው። መርከቦች መልህቃቸውን በባህር ውስጥ በውቅያኖስ ስር ጥልቅ በሆነ ስፍራ ላይ በመሬቱ ላይ ያሳርፉታል። የኛ መልህቅ ግን በሰማየ ሰማያት ያለፈው በእግዚአብሔር አብ ፊት የሚታየው የናዝሬቱ ኢየሱስ ክርስቶስ ነው። የነፍሳችን መልህቅ የእግዚአብሔር ቃል ይህንን በሚመለከት የሚናገራቸውን እውነቶች ልብ ማለት አለብን። ይህ ነፍሳችን የተያዘችበት የምትደገፍበት የምትጠበቅበት መልህቃችን ነውና ከላይ ባነበብኩላችሁ በእግዚአብሔር ቃል ውስጥ ዘጸአት 28:29 ላይ አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች በፍርዱ በደረት ኪስ ውስጥ በልቡ ላይ ይሸከም ይላል። የምንመለከተው በዚህ ክፍል ውስጥ የብሉይ ኪዳን የመጀመሪያው ሊቀ ካህናት የሆነው አሮን በእግዚአብሔር ፊት ለመሆን ወደ ቤተ መቅደስ ሲገባ በፍርዱ በደረት ኪስ ውስጥ በልቡ ላይ የእስራኤልን ልጆች ስም እንደሚሸከም ነው የምናየው። የፍርዱ የደረት ኪስ የሚባለው ኡሪም እና ቱሚም የሚባሉ ሁለት ነገሮች የሚቀመጡበት ኪስ ነው። ይህ ኪስ በአሮን ልብስ ላይ ኤፉድ የሚባለው በደረቱ ላይ የሚደረግ እንደሆነ መጽሐፍ ቅዱስ ያስተምረናል። ይህ ኪስ ሊቀ ካህኑ በሚለብሰው ልብስ ላይ ከደረቱ ፊት ለፊት የሚኖር የፍርዱ ደረት ኪስ ይባላል። የፍርዱ ደረት ኪስ የተባለበት ምክንያት በደረቱ ኪስ ውስጥ በሚቀመጡት በእነዚህ ኡሪም እና ቱሚም በሚባሉ ሁለት ነገሮች እስራኤላውያኖች የእግዚአብሔርን ፈቃድ የእግዚአብሔርን ፍርድ ያውቁበታል። እነዚህ የእግዚአብሔርን ፈቃድ የሚታወቅባቸው ኡሪም እና ቱሚም የሚባሉት ነገሮች በትክክል ምን እንደሆኑ ለይቶ ለማስረዳት ለብዙ ጸሐፊዎች ተመራማሪዎች አልተቻለም። እነዚህ ኡሪም እና ቱሚም ሊቀ ካህን የሆነ ብቻ በእነዚህ በሁለት ነገሮች አማካይነት የእግዚአብሔርን ፈቃድ ለነገስታቱ ለእስራኤል ሕዝብ የእግዚአብሔርን ምክር የሚገልጥበትን ሁኔታ ይታያል። የሰማቸው ትርጉም ምን ማለት እንደሆነ ብዙ አይታወቅም። አንዳንዴ ኡሪም ቱሚም የሚለው ጥሬ ቃሉ እንዳለ ዕብራይስጥኛው የሚወሰድበት ምክንያት ዕቃዎቹ ምንን እንደሚያመለክቱ ትርጉማቸው ምን እንደሆነ ስለማይታወቅ ነው እንዳለ የሚጻፈው። አንዳንድ የመጽሐፍ ቅዱስ መምህራን ግን ብርሃንና ፍጽምናን የሚያመለክት ትርጉም ሊኖራቸው እንደሚችል ይገምታሉ። ሊቀ ካህናቱ በፍርዱ የደረት ኪስ ፊት ለፊት ደግሞ እነዚህ ነገሮች ኡሪምና ቱሚም የተባሉት የሚቀመጡት በኪስ ውስጥ ሲሆን፣ ከፍርዱ ደረት ኪስ ፊት ለፊት ሰው በሚያየው አይነት ሁኔታ የሚቀመጡ ደግሞ ነገሮች አሉ። እነዚህም በከበሩ ድንጋዮች ላይ የተቀረጹት የ12ቱ የእስራኤል ነገዶች ስሞች ናቸው። የብሉይ ኪዳን ሊቀ ካህናት የእስራኤልን ነገዶች ስሞች የሚያኖረው በፍርዱ በደረት ኪስ ፊት ለፊት በኤፉዱ ላይ ሆኖ በልቡ ላይ ነው የሚያኖራቸው። በዘጸአት ምዕራፍ 28 ከቁጥር 9 እስከ 14 ላይ እንደዚህ ይላል፣ ሁለት የመረግድ ድንጋዮች ውሰድና የእስራኤል ልጆች ስሞችን ቀረጽባቸው። እንደ ልደታቸውም ቅደም ተከተል ስድስቱን ስሞች በአንድ ድንጋይ ላይ የቀሩትንም ስሞች በሌላ ላይ ጻፍባቸው። የቅርጽ ሰራተኛ ማህተም እንደሚቀርጽ የእስራኤል ልጆች ስሞች በሁለቱ ድንጋዮች ላይ ቀረጽ። ከዚያም ድንጋዮቹን በወርቅ ፈርጥ ክፈፋቸው። ለእስራኤልም ልጆች መታሰቢያ ድንጋዮች የሆኑ ዘንድ በኤፉዱ ትከሻ ላይ ካሉት ንጣዮች ጋር አያይዛቸው። በእግዚአብሔር ፊት መታሰቢያ እንዲሆኑ አሮን ስሞቹን በትከሻው ላይ ይሸከማቸው። የወርቅ ፈርጦች አብጅ። እንደ ገመድ ያሉ ሁለት በንጹህ ወርቅ የተጎነጎነ ድሪዎችን አብጅተ ከፈርጡ ጋር አያይዛቸው ይላል። የእስራኤልን ስሞች አሮን ወይም ከእርሱም በኋላ ያሉት ሊቀ ካህናት በሚለብሱት ልብስ ላይ የሚያኖሩት በሁለት ስፍራዎች ላይ ነው። አንደኛ ቅድም እንዳየነው መጀመሪያ ላይ በደረቱ ላይ ሲሆን፣ አሁን ደግሞ እንዳነበብነው በሁለቱ ትከሻው ላይ ስድስት ስም በአንድ ትከሻ፣ ስድስት ስም በሌላ ትከሻ ያደርጋል ማለት ነው። በልቡና በትከሻው ላይ ሊቀ ካህን የሆነው የ12ቱ የእስራኤል ነገድ ስሞች በእግዚአብሔር ፊት ለመታሰቢያ ይሸከማል። አሮንም ሆነ የእስራኤል ሕዝብ ሊቀ ካህናቱ የሆኑት በሙሉ ከአሮን በኋላ ያሉት በእግዚአብሔር ፊት ሲታዩ የእስራኤላውያን ነገዶች ስሞች በደረታቸው ማለትም በልባቸውና በትከሻቸው ላይ የሚያኖሩት ለምን እንደሆነ ማወቅ አለብን። የእግዚአብሔር ቃል እንደሚነግረን ሊቀ ካህናት የሚሆኑት በሙሉ ከሚያገለግሉት ህዝብ መካከል ተመርጠው በህዝቡና በእግዚአብሔር መካከል የሚቆሙ ናቸው። በዕብራውያን 5:1 ላይ እያንዳንዱ ሊቀ ካህናት ከሰዎች መካከል ይመረጣል፣ የእግዚአብሔርም በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆነውን መባንና መስዋዕትን ለማቅረብ ይሾማል የሚለው ቃል ይህንን ያሳየናል። ስለዚህ ሊቀ ካህን የሚሆን በሙሉ በሊቀ ካህን ማዕረግ በብሉይ ኪዳን የሚጠራ በሙሉ ከሰዎች ልጆች መካከል ይመረጣል እና የእግዚአብሔር በሆነው ነገር ሁሉ ስለ ሰዎች ይሾማል ይላል። ሰዎችን የሚወክል ይሆናል ማለት ነው። የሊቀ ካህናት ስራ በእግዚአብሔርና በሰዎች መካከል መሆን ነው ማለት ነው። የእግዚአብሔር በሆነው ነገር ላይ ሰዎችን ወክሎ የሚቆም ነው ማለት ነው። ሊቀ ካህናቱ በዓመት አንድ ጊዜ በእግዚአብሔር ፊት ለመታየት ወደ ቅድስተ ቅዱሳን ሲገባ የእስራኤልን ሕዝብ ሁሉ በመወከል ይገባል ማለት ነው። ሊቀ ካህኑ በእግዚአብሔር ፊት ሲቆም የእስራኤላውያንን ስሞች በትከሻውና በደረቱ ላይ ተሸክሞ ስላለ እርሱ በእግዚአብሔር ፊት ቆሞ ሲታይ የሚታየው የእስራኤል ህዝብ ነው ማለት ነው። የአዲስ ኪዳን ሊቀ ካህናችን ማን ነው? የሊቀ ካህንነት ማዕረግና ክብር በእግዚአብሔር ለተጠራና ለተመረጠ ካህን ብቻ የሚሰጥ ማዕረግና የአገልግሎት ኃላፊነት እንደሆነ በብሉይ ኪዳን እናያለን። የብሉይ ኪዳን ካህናት በብሉይ ሙሉ በሙሉ የሚሰሩት በብሉይ ኪዳን እንደ ህጉ በተደነገጉት ስርዓቶችና ወጎች ነበር። በብሉይ ኪዳን ካህናት የሚሆኑት የሌዊ ነገዶች ብቻ ናቸው። ሊቀ ካህናቱም የሚመረጡት ከነርሱ መካከል ብቻ ነበር። በአዲስ ኪዳን ግን ይህ ሁኔታ ተሽሯል። ሊቀ ካህናቱ የሚያቀርቧቸው መስዋዕቶች የዓለምን ሁሉ ኃጢአት እንዲያስወግድ በታረደው በእግዚአብሔር ልጅ መስዋዕትነት ዋጋቸውን አጥተዋል። የብሉይ ቤተ መቅደስ የእግዚአብሔር ክብር የሚገኝበትን ቅድስተ ቅዱሳኑን የጋረደውን መጋረጃ ኢየሱስ ክርስቶስ ተርትሮ ከመንገድ አስወግዶታል። በብሉይ ኪዳን በነበሩት ካህናት አማካኝነት በሚቀርበው መስዋዕት ደም በእግዚአብሔር ፊት የሚቀርበው ስርዓት ተወግዶ በኢየሱስ ክርስቶስ ደም ወደ እግዚአብሔር መቅረብ ተችሏል። ክብርና ምስጋና ለሞተው ለእግዚአብሔር ልጅ ይሁን። በዕብራውያን 10:19-22 ላይ እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል ይላል። ይኸውም መጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በንጹህ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ የሚለው ቃል ኢየሱስ በደሙ የመረቀው መንገድ መጋረጃ የሌለበት በሰውና በእግዚአብሔር መካከል ኢየሱስ ብቻ ያለበት አዲስና ሕያው መንገድ እንደሆነ ይነግረን በዚህ ደም ወደ እግዚአብሔር እንግባ ያለ ይጋብዘናል። በክርስቶስ ኢየሱስ የተከፈተውን ይህንን መንገድ ኢየሱስ በደሙ ያስመረቀውን መንገድ ማንም እልፍኛ አስከልካይ ወይንም ከኢየሱስ ክርስቶስ ውጪ የማንም ጣልቃ ገብነት የማያስፈልገው ወደ እግዚአብሔር መግባት ያልተከለከለበት አዲስና ሕያው መንገድ ነው። ውድ አድማጮች ይህንን መንገድ የመረቀልን በዚህ መንገድ እንድንገባ ድፍረት ያስገኛልን የሞተው የናዝሬቱ ኢየሱስ ክርስቶስ የእግዚአብሔር ልጅ ደም ነው። ክብርና ምስጋና ለስሙ። የብሉይ መጋረጃ የለም። የብሉይ መስዋዕቶች አያስፈልጉም። አዲሱ ኪዳንም ሆነ ወደ እግዚአብሔር የሚያስገባው መንገድ የተመረቀበት ደም የእግዚአብሔር ልጅ የናዝሬቱ የኢየሱስ ክርስቶስ ደም ነው። በዚህ ደም መግባት አለ። ይህ ደም አጋዥ አያስፈልገውም። እልፍኛ ገል አስከልካይ አያስፈልገውም። አጋፋሪ አያስፈልገውም። የፍጥሯን የጻድቃን ጥብቅና አያስፈልገውም። ይህ ደም በቂ ደም ነው። የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ነው። ይህ ደም አይነጥፍም፣ አይደርቅም። ይህ ደም በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ደም ነው። ይህ ደም በኢየሱስ ሞትና ትንሣኤ በቂነት ለሚታመኑ ሁሉ ከአቤል ደም ይልቅ የተሻለውን የሚናገር ደም ነው። ከሞት ሲነሳ ሰላም ለእናንተ ይሁን ያለውን የዘላለም መድኃኒት የሆነውን የኢየሱስን የማዳኑን ጸጋ የሚያሰማ ደም ነው። ይህንን የሚያጨልም ትምህርት የሚያስተምር ሁሉ እርጉም የሆነ ብቻ ነው። ይህንን እውነት የሚጋርድ የጨለማ ኃይል ሁሉ በዚህ በደሙ በኢየሱስ ክርስቶስ ደም ድል ይነሳል። በብሉይ ኪዳን ለእስራኤል ሕዝብ በእግዚአብሔር ፊት የሚታየላቸው ሊቀ ካህናቸው ነበር። እስራኤላውያን ምንም እግዚአብሔር የመረጣቸው ቅዱስ ሕዝቦች ቢባሉ እግዚአብሔር ወደ ራሱ ያስጠጋቸው የአብርሃም፣ ይስሐቅ፣ ያዕቆብ ዘሮች ቢሆኑ በእግዚአብሔር ፊት ግን ስለነሱ የሚቆምላቸው ሊቀ ካህናቸው ነበር። ስማቸውን በደረቱ በትከሻው ተሸክሞ በእግዚአብሔር ፊት ይታየላቸዋል። በአዲስ ኪዳን በእግዚአብሔር ፊት ስለኛ ማን ይታያል? የብሉይ ኪዳን ሊቀ ካህናት ወይስ በአዲስ ኪዳን መጽሐፍ ቅዱሳዊ ባልሆነ መንገድ ራሳቸው ሊቀ ካህናት የሚሉ ፍጡራን ናቸው የሚታዩልን? መጽሐፍ ቅዱስ ምን እንደሚል ማወቅ አለብን። በአዲስ ኪዳን ስለኛ የሚታየው ማን ነው? የኢየሱስ ክርስቶስ ደም በፈሰሰበት ኪዳን ውስጥ። ውድ ወገኖቼ በብሉይ ኪዳን ለእስራኤል ሕዝብ በእግዚአብሔር ፊት የሚታይላቸው ሊቀ ካህናቸው የእንስሳ ደም ይዞ ነው። በአዲስ ኪዳን ለሰው ልጆች የፈሰሰው እንደሚዞ በእግዚአብሔር ፊት ያለው ስለኛ የሚታየው ኢየሱስ ክርስቶስ ነው። አዲስ ኪዳን የተመረቀበት ኃጢአተኛ ሰዎች የሚነጹበት የኢየሱስ ደም በፈሰሰበት በዚህ አዲስ ኪዳን የኢየሱስን ደም በእግዚአብሔር ፊት ይዞ የሚቀርበው ሊቀ ካህን ኢየሱስ ክርስቶስ ብቻ ነው። ባለፈው ሳምንት በዕብራውያን ምዕራፍ 6 ከቁጥር 19 እስከ 20 ላይ ያነበብኩት ቃል እንደዚህ ይላል። እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛ መቅደስ ይገባል። ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው። እርሱም እንደ መልከ ጸደቅ ሹመት ለዘላለም ሊቀ ካህናት ሆኗል ይላል። ውድ አድማጮች ልብ ብለን እናስተውል። ኢየሱስ የአዲስ ኪዳኑ ሊቀ ካህናት ሆኖ እርሱ ባፈሰሰው ደም የኃጢአት ስርየትን ወንጌሉን አምነው ለተቀበሉ ሁሉ የዘላለም ሊቀ ካህናት ሆኖ ስለኛ ቀዳሚ ሆኖ ገባ የተባለው ያ ጌታ የኔና የናንተ የነፍሳችን መልህቅ ነው። እስራኤልን ወክሎ በእግዚአብሔር ፊት የሚታይላቸው ለሃይማኖት ዋስትና የሚሆንን ጸጋና ክብርን የለበሰው ሊቀ ካህናቸው በእግዚአብሔር ፊት እንደሚታይ ሁሉ ለኔና ለናንተ በእግዚአብሔር ፊት የሚታይልን የነፍሳችን መልህቅ የሆነው ኢየሱስ እሱ ወደ ሰማይ ገብቷል። የብሉይ ሊቀ ካህናት ህዝብን ወክሎ ከህዝብ ቀዳሚ ሆኖ ስማቸውን በደረቱ በትከሻው ተሸክሞ እንደሚገባ አይተናል። የአዲስ ኪዳኑ ሊቀ ካህን ከድንግል ማርያም በመወለዱ ባገኘው ስጋ ሞቶ በተነሳበት ስጋ ከኛ ከሰው ልጆች ጋር አንድ በሆነበት ስጋ ከሞት ስለተነሳ የኛ ወኪል ከኛ መካከል የተመረጠልን ከሰው ልጆች መካከል ለዘላለም ክህነት የተመረጠ የዘላለም ሊቀ ካህን ሆኗል። በነገር ሁሉ እኛን በመሰለበት ስጋው በእግዚአብሔር ፊት ለኛ ቀዳሚ ሆኖ ገብቷል። ይህንን የሚያስክድ ትምህርት ሁሉ እርጉም የሆነ ትምህርት ብቻ ነው። እንዲህ የመሰለውን ወንጌል የሚያጨልም በሃይማኖትና በወንጌል ስም የሚሰራጭ የጨለማ ስራ ሁሉ በኢየሱስ ክርስቶስ ደም ድል ይነሳል። ኢየሱስ ክርስቶስ ከሰው ልጆች መካከል ተመርጦልናል። ቃልም ስጋ በሆነበት ጊዜ፣ የአብርሃምን ዘር በያዘበት ጊዜ፣ የዳዊት ልጅ የተባለው የሰው ልጅ እያለ ራሱን የሚጠራው ጌታ በዚያ በአካለ ስጋ ተመላልሶ በዚያ አካለ ስጋ ተነስቷል። በሚዳሰስ ስጋ በሚነካ አጥንት ኢየሱስ ድል ነስቷል። ስለኛ ቀዳሚ ሆኖ የገባው ኢየሱስ ምን ሊያደርግ ነው የገባው? የብሉይ ሊቀ ካህናት ሲታዩ እስራኤላውያኖች ይታዩ ነበር። ምክንያቱም ስማቸው በደረታቸው በትከሻቸው ላይ ነበር ያለው። ኢየሱስ ስለኛ ቀዳሚ ሆኖ የገባው ጌታ ሲታይ ከኛ ጋር አንድ የሆነበት በነገር ሁሉ እኛን የመሰለበት ሞቶ የተነሳበት ስጋውና ጥንቱ በሰማይ አሁን ይታያል። ክብር ለእግዚአብሔር ይሁን። ይህ ሊካድ የማይቻል የወንጌል እውነት ነው። ኢየሱስ ሲታይ የሰው ልጆች ይታያሉ። የሞተላቸው ሁሉ ይታያሉ። ወደፊት የሚያስነሳቸው ሁሉ ይታያሉ። እሱ ግን ቀዳሚ ሆኖ ገብቷል። ምን ሊያረግ? ስለኛ ሊታይ። ኢየሱስ በአምላክነቱ ከአባቱ ጋር በሚተካከልበት ማንነቱ ያለው ክብሩና ስልጣኑ እንዳለ ሳለ ደግሞም ቃልም ስጋ በሆነበት ጊዜ የእኛን ባህሪ እንደመካፈሉ መጠን ከእኛ ጋር በሚወዳጅበት አጋርና መመኪያ በሆነበት በሰው ልጅነቱ ስለኛ ይታያል። የዕብራዊ ጸሐፊ ይህን ውብና ድንቅ የወንጌል እውነት በዕብራውያን 9:24 ላይ እንዲህ ሲል ድንቅ አድርጎ ጽፎልናል። ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችው በሰው እጅ ወደ ተሰራችው መቅደስ አልገባም ይላል። የብሉይ ኪዳን ሊቀ ካህናት የሚገቡት እንደዚች አይነቷ ቤተ መቅደስ ነው። በእጅ የተሰራችው ቤተ መቅደስ ውስጥ ነው የሚገቡት። ነገር ግን ይላል ኢየሱስ የገባበትን ቦታ አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ። አሁን በዚህ ቅጽበት ስለኛ የሚታየልን ጌታ በእግዚአብሔር ፊት ይታያል። እንዲያለ ይገልጽልናል። በእጅ የተሰራችው መቅደስ የብሉይ ኪዳን ሊቀ ካህናት የሚገቡባት ቤተ መቅደስ ነች። ኢየሱስ ክርስቶስ ግን የገባባት ቤተ መቅደስ በሰው እጅ ያልተሰራች ነች። ኢየሱስ መቼ ነው ስለኛ ዛም ይታየው? ይሄ እግዚአብሔር ቃል እንደሚያሳየን የብሉይ ሊቀ ካህናት በእግዚአብሔር ፊት በአመት አንድ ጊዜ ብቻ ይታያሉ። ኢየሱስ ግን የሚታየው አሁን ነው ይላናል። በዚህ ቅጽበት ይሄን የሬዲዮ መልእክት እየሰማችሁ ኢየሱስ ለሚታመኑበት ሁሉ በእግዚአብሔር ፊት የሚታይ ነው። በምድራዊ ሰዓትና ቆጣጠር ሰኞ ማክሰኞ የሚባል በሌለበት ሰማይ፣ ጨለማና ብርሃን በሌለበት ሰማይ ኢየሱስ አሁን ስለኛ ይታያል። የእግዚአብሔር ስም የተባረከ ይሁን። አሁን በዚህ ቅጽበት ሌላ ጊዜም አሁን ማለት ለነል በምንችልባት ሰዓት ሁሉ ኢየሱስ ስለኛ ይታያል። በሰማይ ማን ይታይልሃል? ኢየሱስ እንደሚታይልን የሚናገረውን ይህንን ወንጌል የሚያጨልን ትምህርት ሁሉ እምነት ሁሉ እርጉም የሆነ ብቻ ነው። ልብ እንበል፣ ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችው በሰው እጅ ወደ ተሰራችው መቅደስ አልገባም። ነገር ግን አሁን ስለ እኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ ይላል። ይሄ የወንጌል እውነት ነው። የኢቫንጀሊካል ወይም የሌላ ቤተ እምነት ትምህርት አይደለም። መናፍቃን እርሱ አምላክ ሆኖ በእግዚአብሔር ፊት እንዴት ይታያል እያሉ መንፈሳዊ መሐይምነታቸውን የሚገልጥ እና የሚያጋልጥ ደንቆሮ ጥያቄ ጠይቃሉ። በመጀመሪያ ደረጃ መንፈሳዊ መሐይማን የሚጠይቁት ጥያቄ የመንፈሳዊ ድንቁርናቸው መግለጫ ጥያቄ እንጂ መጽሐፍ ቅዱስን የሚያስጥል የሚሆንበት መብትም ስፍራም የለውም። የእግዚአብሔር ቃል የሚለውን አይልም ማለት ማንም አይችልም። በምን ስልጣንና በምን መብት ነው መጽሐፍ ቅዱስ በግልጥ ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችው በሰው እጅ ወደ ተሰራችው መቅደስ አልገባም፣ ነገር ግን አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ የሚለውን የሚያስጥል ጥያቄ ማን መጠየቅ ይችላል? ወደድንም ጠላንም ኢየሱስ አሁን ለሚታመኑበት ሁሉ ወንጌሉን አምነው ለሚመኩበት ሁሉ ይታየላቸዋል። ይህን ባታምን የራስ ፋንታ ነው። ይህን ብታምኑ ትጠገናላችሁ፣ ትደገፋላችሁ። ኢየሱስ ያኮራችኋል። ኢየሱስ ክርስቶስ ሰማያዊ በረከትን ያስገኝላችኋል። የነፍሳችሁ መልህቅ ይሆንላችኋል። ኢየሱስ በሰማይ የሚታየው በዘላለም መንፈስ ራሱን ለእግዚአብሔር ባቀረበው ክቡር ደሙ ነው። አንድያ ልጁን የሰጠው እግዚአብሔር አብ፣ ልጁ ኢየሱስ ክርስቶስና መንፈስ ቅዱስ የገጽ ልዩነት አላቸው። ማህይማን ማያውቁት ነገር ቢኖር ይሄ ነው፣ የገጽ ልዩነት። አብነት ለአብ ብቻ ነው። ወልድነት ለወልድ ብቻ ነው። መንፈስ ቅዱስነት ለመንፈስ ቅዱስ ብቻ ነው። ከድንግል በነሳው ስጋ ሰው የሆነው የሞተው የተነሳው ኢየሱስ ክርስቶስ እንጂ አብም ሆነ መንፈስ ቅዱስ አይደሉም። አብ አልሞተልንም፣ አብ አልተወለደልንም፣ አብ አልተነሳም። መንፈስ ቅዱስም እንደዚሁ በአብ በወልድና በመንፈስ ቅዱስ መካከል እኔ፣ አንተ፣ እርሱ የሚባባሉ ሶስት ገጾች አሉ። አብ፣ ወልድ፣ መንፈስ ቅዱስ ኢንተርፐርሰናል የሆነ ግንኙነት አላቸው። ስለሆነም በስላሴ አካላት ለሰው ልጆች ሲል ስጋ ለብሶ ሞቶ የተነሳው ኢየሱስ በገጹ የእግዚአብሔር ልጅ የሆነው ጌታ ስለሞተላቸው የሞተበትን አካል ይዞ ተነስቶ ስለነሱ እንደሞተ ስለነሱ ይታያል። መንፈሳዊ ድንቁርና መናፍስት ካልጣሉብን በስተቀር ይህ የሚያኮራን የክርስትና እምነት ውበቱ፣ ግርማው፣ ጸጋው ነው። ክብር ለእግዚአብሔር። ይህንን ምስጢር መጣል እጅግ ትልቅ ስተት ውስጥ ይከታል። ይህንን ከምስጢረ ስላሴ ትምህርት ጋር እያሳክሩ ማቅረብ የሚያስከትለው መዘዝ አንድ ብቻ አይደለም። ጠንቀቅ እያልን እየታረምን የወንጌልን እውነት ማደባለቁን ትተን እግዚአብሔርን በመፍራት በስርዓት ከአባቶቻችን የእምነት መሰረትና ስሩን መማር ይሻላል። ኢየሱስ ሞቶ በተነሳበት ስጋ በተነሳበት አካል በሰማይ ለሞተላቸው ሁሉ ይታያል። ኢየሱስ በሰማይ አሁን ስለኛ መታየቱን አያቆምም። መጥቶ ዳግመኛ የተዋረደውን ስጋችንን የርሱን ክቡር ስጋ እስኪመስል ድረስ እስኪለውጥልን ድረስ ነፍሳችንን እንደመልህቅ ያዘ ከዚህ ዓለም ከሰይጣን ፈተና ከስጋዊ ፈተና ሁሉ እየጠበቀን የሚደግፍልን አስተማማኝ ሊቀ ካህናችን ነው። በሰማይ ዛ የሚታየልን ኢየሱስ ክርስቶስ መመኪያችን ነው። ለምን ቢባል ኢየሱስ የዘላለም ሊቀ ካህናት የሆነው ለጊዜው አይደለም። በዘላለም የሊቀ ካህንነት ማዕረግ ነው የተሾመው። የብሉይ ሊቀ ካህናት ሞት ስለሚገዛቸው የሞተው ሊቀ ካህን በሌላ ስለሚተካ ብዙ ካህናቶች ሊቀ ካህናት ሆኗል። ኢየሱስ ክርስቶስ ግን ለዘላለም ሊቀ ካህናት ሆኗል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የማይሞት ጌታ ሆኖ ተነስቷል። ኢየሱስ ክርስቶስ ሊቀ ካህናት ሆኖ በሰማይ የሚታይበት ሊቀ ክህነቱ አይሻርም ለዘላለም። ይህ ለክርስቲያኖች ለሚያምኑ በጌታ ሞትና ትንሣኤ ለሚደገፉ በሰማይ ላረገላቸው በእግዚአብሔር ፊት ለሚታይላቸው ሁሉ መመኪያ ዋስትናቸው። ይህንን ከወንጌል እውነት ውስጥ አውጥቶ ይህንን አጨልሞ በክርስቶስ ሰዎች እንዳይታመኑ ወደ ፍጡራን ጽድቅ ወደ መርገም ጨርቅ የሚመልስ ጽድቅ ትምህርት ሰዎች ይሄ ለማስተማር ይሄንን መጋረድ ይፈልጋሉ። ይህ የጥፋት ስራ ነው። እግዚአብሔር ከዚህ ይጠብቃችሁ። እግዚአብሔር ከዚህ ነገር ይታደጋችሁ። የነፍሳችሁ መልክ ኢየሱስ ክርስቶስ መመኪያ ይሁንላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤ.ኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።